Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ በዛሬ ምሽት ስርጭታችን።
ከዚህ ውጪ የኛ ቴሌኮሙኒኬሽን ሲስተም ቴክኒካሊ የማይቆጣጠረው መሳሪያ ይልግባ ማለት ላስተዳድር ማለት ነው። ሌላ ምን ጥያቄ አለው?
አምባሳደር ዲና ሙፍቲ ናቸው። ምርጫን በመታዘብ ጉዳይ ከአውሮፓ ህብረት ጋር የተፈጠረውን አለመግባባት በተመለከተ በተዘጋጀው ዘገባ ሙሉ ሐሳባቸው ይደመጣል።
ሴስልሆንስ ብቻ ማህበራዊ ኢሹዎችን አንቺን ደምሰሪ በበላይነት አስተያየት ስትደረጊ ሴስልሆንስ ብቻ ማህበራዊ ጉዳይ ላይ ጎበዝ እንደሆነ ይታሰባል። ፖለቲካውና የመጣኔ አዘገባው ለሉቱ ለወንድ ባልደረቦች ይሄዳል።
የአሻም ቴሌቪዥን ረዳት አዘጋጅ የሆነችውን ካሳይ ዳምጤን የሰማናት ሴት ጋዜጠኞች ስለሚገጥሟቸው ችግሮችና ተያያዥ ጉዳዮች በምሽቱ ትነግረናለች። ተጨማሪ ዘገባዎች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ የድምፅ ቅንብሩን ያከናውናል። ከሁሉም በፊት ኤደን በቀለ አጫጭር የዓለም ዜናዎችን በመቀጠል ታሰማናለች።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የተባበሩት አረብ ኤሚሬቶች አልጋ ወራሽ ልዑል መሐመድ ቢን ዛይድ አል ናህያን በስልክ በማነጋገር ዩናይትድ ስቴትስና የተባበሩት አረብ ኤሚሬቶች ያላቸውን ረጅም ጊዜ ያስቆጠረ አጋርነት በድጋሚ አረጋግጡ። ትላንትና ከዋይት ሀውስ የወጣው መግለጫ እንዳመለከተው ፕሬዝዳንት ጆ ባይደን በቅርቡ ስለሚከበረው የሀገራቸው 50ኛው የነጻነት መታሰቢያ በዓል ልዑል አልጋ ወራሹን እንኳን ደስ ያለው ያሏቸው ሲሆን ሁለቱ ሀገራቶች በጠፈር ባየር ንብረት መከላከያና ጸጥታን በመሳሰሉ ጉዳዮች በትብብር ስለከናወኗቸው ስራዎች ተወያይተዋል። አፍጋኒስታን እንዲሁም ኢራን በኒውክሌር መርሃ ግብሯ ያደነቀችውን ስጋት ያለውን ክልላዊ አድማስ ጨምሮ የተነጋገሩባቸው ጉዳዮች ሲሆኑ በመሐከለኛው ምስራቅ ጥረቶች እንዲረግቡና ሰላም እንዲሰፍን ሁለቱ ሀገራቶች በጋራ ስለሚያደርጉት ጥረትም ማንሳታቸውን የዋይት ሀውስ መግለጫ አመላክቷል። በዚያ ረገድ በተባበሩት አረብ ኤሚሬቶችና እስራኤል መካከል ግንኙነት መመስረቱ ያለውን ስትራቴጂያዊ ጠቀሜታ ያሰመሩበት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ግንኙነታቸው እንዲጠናከርና እንዲስፋፋ ሙሉ ድጋፋቸውን እንዳረጋግጡላቸው መግለጫው አክሏል። ፕሬዝዳንት ጆ ባይደንና የኤሚሬትሱ አልጋ ወራሽ በዚህ የስልክ ውይይታቸው የኢትዮጵያ ትግራይ ክልል ያሉትን ሰብአዊ ቀውሶችን ጨምሮ ለግጭቶች መፍትሄ መፈለግን ቅድሚያ ሰጥተው እንደሚሰሩበት መስማማታቸውን ዋይት ሀውስ ጨምሮ አስታውቋል። ፌስቡክ ኩባንያ የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የፌስቡክ እና ኢንስታግራም ገጾቻቸውን ይዘቶች ወይም መልእክቶችን እንዳያስቀምጡ ላልተወሰነ ጊዜ የጣለባቸውን እገዳ የኩባንያው የቁጥጥር ቦርድ አጸደቀው። ነጻ አካል እንደሆነ የሚነገረው ይህ ቦርድ የህግ ምሁራን፣ የሰብአዊ መብት ታዋቂዎችና ጋዜጠኞችን ጨምሮ 20 የሚሆኑ አባላት ያሉት መሆኑም ተገልጿል። የቦርዱ 5 አባላት ያሉበት ኮሚቴ ያሳለፈውን ውሳኔ በአብላጫ አባላቱ መጽደቅ ያለበት መሆኑና ከጸደቀ እርምጃው ህግ የሚተላለፍ እስካልሆነ ድረስ ኩባንያው የቦርዱን ውሳኔ ተግባራዊ የማድረግ ግዴታ እንዳለበትም ተገልጿል። የፌስቡክ የቁጥጥር ቦርድ ተልእኮ በኢንተርኔት መገናኛ መረብ ላይ ከሚወጡ ይዘቶች የትኞቹ መወገድ አለባቸው፣ የትኞቹ መነካት የለባቸውም፣ ምክንያቱስ በሚል ለሚነሱ እጅግ ከባድ የሆኑ የኢንተርኔት የሀሳብ በመግለጽ መብት ጋር ተያያዥ ለሆኑ አንዳንድ ጥያቄዎች መልስ መስጠት መሆኑ ይነገራል። ፌስቡክ የቀድሞውን የዩናይትድ ስቴትስ ፕሬዝዳንት ያገዳቸው እንደ አውሮፓውያን አቆጣጠር ጥር 6 ቀን የዩናይትድ ስቴትስ ምክር ቤት አባላት የፕሬዝዳንታዊ ምርጫውን ውጤት ማረጋገጫ ለመስጠት ጉባኤ ላይ ሳሉ የእሳቸው ደጋፊዎች ምክር ቤቱን ወረው ጥቃት መፈጸማቸውን ተከትሎ እንደነበር ይታወሳል። በወቅቱ ደጋፊዎቻቸው ጥቃቱን በማድረስ ላይ ሳሉ ፕሬዝዳንቱ በፕሬዝዳንታዊ ምርጫው የተሰጠው ድምጽ ተሰርቋል የሚለውን የሐሰት ውንጀላቸውን በተከታታይ በማህበራዊ መገናኛ ገጻቸው ላይ ካወጡ በኋላ ኩባንያው እንዲታገዱ ውሳኔ ሰጥቷል። የዩናይትድ ስቴትስ ፕሬዝዳንት ኮቪድ-19 ክትባትን በተመለከተ አዲስ ሀገራዊ ግብ ይፋ አደረጉ። ፕሬዝዳንት ጆ ባይደን 70% የሚሆነው የሀገሪቱ ዜጎች በጎርጎሮሳውያን አቆጣጠር ሐምሌ 4 ቀን ከሚከበረው የሀገሪቱ የነጻነት በዓል በፊት እንዲከተቡም ጥሪ አቅርበዋል። በተጨማሪም የባይደን የምግብና የመድኃኒት አስተዳደር ተቋም ከፈቀደ እድሜያቸው ከ12 እስከ 15 የሚሆኑ ተማሪዎች ሁለት ዙር የፋይዘር ክትባት በአስቸኳይ ለመስጠት መንግስት ዝግጁ መሆኑንም አስታውቋል። ይህ ፍቃድ እስከሚቀጥለው ሳምንት ድረስም እንደሚገኝ ይጠበቃል። በተያያዘ ዜና ፋይዘር የተሰኘው የክትባት አምራች ኩባንያ ከሁለት እስከ 11 ዓመት እድሜ ያላቸው ህጻናትን መከተብ ይችል ዘንድ የድንገተኛ አገልግሎት ፍቃድ ለማግኘት የምግብና የመድኃኒት አስተዳደር እንደሚጠይቅ በትላንትናው ዕለት አስታውቋል። አድማጮች፣ ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ የሚሰማ ልዩ የወጣቶች መርሃ ግብር ነው። ወደ ቀዳሚው ዘገባ እንሻገር። የአውሮፓ ህብረት የምርጫ ታዛቢ ቡድን የታዛቢነት ሚናውን የሰረዘው ኢትዮጵያ ለዋላዊነት የሚጻረሩ ደህንነቷንም አደጋ ላይ የሚጥሉ ቴክኖሎጂዎችና አሰራሮችን እንዳይጠቀም በመከልከሉ መሆኑን አምባሳደር ዲና ሙፍቲ ተናግረዋል። መስፍን አራጌ የምሁራን አስተያየት የተካተተበትን ዘገባ በመቀጠል ያሰማናል።
ትናንት አምባሳደር ዲና ሙፍቲ ለጋዜጠኞች በሰጡት መግለጫ እንዳስታወቁት የአውሮፓ ህብረት የምርጫ ታዛቢ ቡድን በታዛቢነት ሀገር ውስጥ ለመግባት ያቀረባቸው ቅድመ ሁኔታዎች የኢትዮጵያ ለዋላዊነት የሚጻረሩ ነቷን የሚዳፈሩ ሰላሟን አደጋ ላይ የሚጥሉ ናቸው። ታዛቢ ቡድኑ ወደ ሀገር ውስጥ ለመግባት የነበረውን ውሳኔ ሰረዘው እንደ አምባሳደሩ መሰረታዊ ባሏቸው ሁለት ጭብጦች ከኢትዮጵያ መንግስት ጋር ስምምነት ባለመፈጠሩ ነው።
አንደኛው ቪሳ ሳት የሚባል መሳሪያ ከኢትዮጵያ የኮሚኒኬሽን ቴክኖሎጂ ውጭ ይዤ ካልገባሁ የሚል የስድስተኛ ምርጫ ነው። ከዚህ በፊትም በተደረጉት ምርጫዎች እንዲህ አይነት ጥያቄ ከታዛቢዎች ቀርቦ አያውቅም።
የምርጫ ታዛቢዎች የሚሄዱባቸው ቦታዎች በሙሉ በብሔራዊ የቴሌኮሙኒኬሽን ቴክኖሎጂ ስርዓት ተደራሽ በመሆናቸው እሱን መጠቀም እየቻሉ ሌላ ሀሳብ ይዘው መቅረባቸው አግባብ እንዳልሆነ ነው አምባሳደር ዲና ያብራሩት።
ከዚህ ውጪ የእኛ ቴሌኮሙኒኬሽን ሲስተም ቴክኒካሊ የማይቆጣጠረውን መሳሪያ ይዤ ልግባ ማለት ላስተዳድር ማለት ነው። ሌላ ምን ጥያቄ የለው። ፐርፐዙም አይታወቅም። ለምን ፐርፐዝ እንደሆነ ለምርጫ መታዘብ ከሆነ ሴኩሪቲ ሴፍ ነው፣ አክሴሲቢሊቲ ይኖራል፣ ቴሌኮሙኒኬሽን ይኖራል። ኑና ኢዩ ተብሏል።
በሌላ በኩል አውሮፓን ጨምሮ በየትኛውም ሀገር ያልታየ የምርጫ ውጤት እወጃ ላይ ጣልቃ የመግባት ፍላጎት ተንጸባርቋል። እንደ አምባሳደሩ
የምርጫን ውጤት ሰርቲፋይ የሚያደርገው መግለጫ የሚሰጠው ስለ ምርጫ ሂደት ውጤቱን የምርጫ ኮሚሽን ኢንዲፐንደንት የምርጫ ኮሚሽን መግለጫ ከመስጠቱ በፊት እኔ መግለጫ ይሰጣለሁ ነው ያለው። ስለ ምርጫ ይሄን አትችልም። ሲጀመር ምርጫችንን ሰርቲፋይ የሚያደርግልን በዋናነት ኢትዮጵያ ህዝብ ነው። ቀጥሎ የኢትዮጵያ ምርጫ ኮሚሽን እዚህ ተቋቋመ። እኔ ያልፈቀድኩት ምርጫ አይሆንም ነው። በዚህ ምክንያት ነው በፊት እመጣለሁ ብሎ የጠየቀው እሱ፣ ቡድን አደራጅቻለሁ ተብሎ የጠየቀው እሱ። አንድ በመጨረሻ በዚህ በዛም አድርጎ እነዚህ ሁለት ኮንዲሽኖችን በማስቀመጥ ነው አልመጣም ያለው። ይህን እንግዲህ በራሱ የሚተማመን ሀገር፣ ነጻ ሀገር፣ አንተ ቤት ውስጥ ገብቼ መደብ ላይ ትተኛለህ፣ አልጋ ስር ትተኛለህ፣ ወንበር ላይ ቁጭ ብለህ ታድራለህ የሚል ኃይል የሚፈቅድ ሀገር እና መንግስት ሊኖር አይችልም በዓለም ላይ ቅኝ ተገዢ ካልሆነ በስተቀር።
በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት መኳንንት ተስፋው የምርጫውን መካሄድ አይደግፉም።
እንግዲህ ምርጫ ሲታሰብ ብዙ መሟላት ያለባቸው ነገሮች ነበሩ። በተለይ የህዝብ ደህንነት አደጋ የማይወድቅበት፣ የሀገር አንድነት አደጋ ላይ የማይወድቅበት መሆኑን ተረጋግጦ ወደ ምርጫ መገባት ነበረበት። በአጠቃላይ በመንግስት ውሳኔ፣ በመንግስት ፍላጎት ወደዚያ መገባቱ አግባብ አልነበርም የሚል እምነት አለኝ።
ምርጫው ከነ ችግሩ ይካሄድ ከተባለም የአውሮፓ ህብረት ከምርጫ ታዛቢነቱ መውጣቱ በምርጫው ላይ አሉታዊ ተጽዕኖ ያሳድራል ነው የሚሉት።
በትክክል ምርጫውን ያለ ታዛቢ ያለማንም እገዛ ማድረግ ይቻላል ወይ ብለህ ስታስብ ተቋማት ደካማ እስከሆኑ ድረስ ማድረግ ይቻላል የሚል እምነት የለኝም። እነሱ ባሉበት እንኳ እንግዲህ የተደረጉት አምስት ምርጫዎች ምን ያክል ሳንካ እንዳለባቸው፣ ችግር እንዳለባቸው፣ ምን ያክል የህዝብ አመኔታ ችግር እንዳለባቸው ይታወቃል። እና ከዚህ አንጻር ስታየው የአውሮፓ ህብረትም ሆነ ሌሎች ታዛቢ ጠንካራ የሚባሉ ታዛቢ አካላት እና ደጋፊዎች አለመኖራቸው የምርጫው ውጤታማነት ላይ የሚያደርሰው ተጽዕኖ ከፍተኛ ነው ብዬ አስባለሁኝ።
ከዚህ በተጨማሪ አውሮፓውያኑ ኢትዮጵያ በኢኮኖሚ እንዳትደገፍና በብድር ተጠቃሚ እንዳትሆን እጃቸውን ሊሰነዝሩ ይችላሉ የሚል ስጋት አላቸው። የአውሮፓ ህብረት የምርጫ ታዛቢ ቡድን መጣም ቀረም በምርጫው ተአማኒነት ላይ የሚያከለው ወይም የሚቀንሰው ነገር የለም የሚሉት ደግሞ በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር መምህሩ ተስፋ የተሾመ ናቸው።
ከኢኮኖሚያዊ ትስስር ወይም ግንኙነት አንጻር ካየ ነው ምናልባት ልንጎዳ እንችላለን። ይህን ያልኩበት ምክንያት ምንድን ነው? አውሮፓውያኖች በሀገራቸው ውስጥ የራሳቸውን ምርጫ ሲያካሄዱ ከአፍሪካ ሀገራት ሄዶ የእነሱን ምርጫ የሚታዘብ አካል እንዳለመኖሩ እነሱ የኛን ባይታዘቡም ያን ያክል የምናመጣ የሚያመጣው ችግር ነው ብዬ አላስብም። በተቃራኒው ግን አጉሪቱን የሚያስተዳድረው የአፍሪካ ህብረት ይሄን ምርጫ ይታዘብ እና አስፈላጊውን ሰው መድቦ በቅርብ ሊከታተል ይችላል የሚል እምነት አለ።
በሌላ በኩል የምርጫ ታዛቢ ቡድኑ መግለጫ የሀገረ መንግስቱን ህላዌ የሚገዳደር መሆን አልነበረበትም የሚል አቋም አላቸው። መኳንንት ተስፋው
የሀገሪቱ መንግስት ምንም አይነት አቋም ይኖረው ምን አምባገነንም ይሁን ዲሞክራሲያዊ መንግስት የሀገሪቱ መንግስት ጋብዞ እገዛ በሚያስፈልገው ረገድ ጠይቆት እስከመጣ ድረስ በዚያ ልክ ራሱን አስተካክሎ መግባት አለበት እያስባለሁ። ከዛ ውጭ ግን ከመንግስት እውቅናና መንግስት እንዲያደርግለት ከፈቀደ ውጭ ከተስማሙበት ውጭ ሌላ ጥያቄ ማቅረባቸው አግባብ ነው ብዬ አላስብም።
ከዚህ አንጻር ይላሉ ምሁሩ፣ የምርጫ ታዛቢ ቡድኑ ያሳለፈው ውሳኔ የአውሮፓ ህብረት ቀደም ሲል ያራምደው የነበረውን አድሏዊነት ያስቀጠለበት ነው በማለት ይገልጻሉ።
የአውሮፓ ህብረት ትንሽ ግራ የሚያጋባ አቋም ነው ያላቸው። አሁን ወያኔ በነበረበት ዘመን በተለይ ታስታውስ ከሆነ 97 ዓ.ም በነበረው ምርጫ መጥተው ታዝበው ነበር እና የዚያን ሰዓት የነበረው አቋም መንግስትን የመቃወም አቋም ነበራቸው። ነገር ግን በኋላ ህወሓቶች መንግስት በነበሩበት ዘመን የሰሩት ፕሮፓጋንዳ የፈጠሩት ሪሌሽንሽፕ አውሮፓ ህብረት ላይ በተለይ በአሁኑ ደግሞ የለውጥ አመራር ነኝ በሚለው ላይ ጥርጣሬ እንዲኖረው አስተዋጽኦ አበርክቷል ብዬ አስባለሁኝ። ህወሓት ከዚህ ከሀገር ውስጥ መንግስትነቱ ቢወርድም በውጭ ግንኙነቱ እስካሁን አልወደቀም እና የእሱ ተጽዕኖ የተወሰነ መልኩ ይኖረዋል ብዬ አስባለሁ። ያ ማለት ግን ሙሉ ለሙሉ የአውሮፓ ህብረት በህወሓት ተጽዕኖ ስር ሆኖ ማለት አይደለም።
የምርጫ ታዛቢ ቡድን ከፍተኛ ልዑክ ጆሴፍ ቦሬልን ዋቢ አድርገው የወጡ ዘገባዎች እንደሚያመለክቱት ከኢትዮጵያ መንግስት ጋር ቁልፍ በሆኑ መስፈርቶች ማስማማት ባለመቻሉ ለምርጫ ታዛቢነት ወደ ኢትዮጵያ የሚያደርጉት ጉዞ መሰረዙን ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የውጭ ታዛቢዎች በምርጫ ታዛቢነት መገኘታቸው የምርጫውን ሂደት ቢያጠናክረውም ከምርጫው ተአማኒነት አንጻር ግን መሰረታዊም አስፈላጊም እንዳልሆነ ጠቅሷል። እናም መንግስት መጪው ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ትኩረት ሰጥቶ ይሰራል ብሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለቀደመ ዘገባው አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽም የሚደመጥ ልዩ መርሃ ግብር ነው። ኮሮና ቫይረስ እና የፖለቲካ አለመረጋጋት ከፍተኛ ውጥረት የከተቱት የኢትዮጵያ መገናኛ ብዙሃን ውስጥ የሚሰሩ ጋዜጠኞች ከሚደርስባቸው ጫና በተጨማሪ ሴት ጋዜጠኞች በስራ ቦታቸው መድሎ፣ ለኃላፊነት አለመታጨት፣ የጾታ ትንኮሳና በተለይ ደግሞ ከቅርብ ጊዜ ወዲህ በተለያዩ የማህበራዊ ሚዲያዎች አማካኝነት ጾታቸውን መሰረት ያደረገ ጥቃት እንደሚደርስባቸው ይናገራሉ። ስመኝሽ የቆየ ሴት ጋዜጠኞች በስራቸው ውስጥ የሚገጥማቸውን ዘርፈ ብዙ ችግሮች እንዴት ይቋቋሟቸዋል ስትል በአሻም ቲቪ ረዳት አዘጋጅ ሆነችው ካሳይ ዳምጤ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
ካሳይ ዳምጤ ይባላለሁ። በአሻም ቴሌቪዥን ለምሳሌ ረዳት አዘጋጅ ነኝ።
ምን ያክል ጊዜ በጋዜጠኝነት ሰርተሻል?
5 ዓመት ተኩል አካባቢ በጋዜጠኝነት ሰርቻለሁ። መጀመሪያ ስራዬን የጀመርኩት በህትመት ሚዲያ እና ዌብሳይት ላይ ነበር። ከዛ በመቀጠል የተዘጋው ቴሌቪዥን የኤኤንኤን ቴሌቪዥን ላይ ከጀማሪ ሪፖርተር ተነስቼ ሪፖርተር ከደረስኩ በኋላ ተዘጋ። ከዛ በመቀጠል አህዱ ሬዲዮ ነበር የሰራሁት። አህዱ ሬዲዮ 1 ዓመት ከ6 ወር ያህል ከሰራሁ በኋላ አሁን እየሰራሁ በምገኝበት አሻም ቴሌቪዥን ረዳት አዘጋጅ ሆኜ እየሰራሁ እገኛለሁ።
ያለፈው 1 ዓመት ያው በወረርሽኙ ምክንያት በኢትዮጵያ ውስጥ ለምትሰሩ ጋዜጠኞች ምን ይመስል ነበር ይሄ ጊዜ?
ባለፈው አመት መጋቢት 4 ላይ ኮሮና ቫይረስ ሲገባ ሁሉም መገናኛ ብዙሃን ወሬ ሁሉ ስለ ቫይረሱ ነበር። ስለ ቫይረሱ የግንዛቤ ማስጨበጫ መረጃዎችን መስጠት፣ እንዴት መከላከል ይቻላል፣ የሌሎች ሀገራትንም ተሞክሮ እየጠቀስን የቫይረስ ስርጭት ከፍ የሚል ከሆነ ጦሱ ከባድ ስለመሆኑ ሰፊ ጊዜና ሽፋን እየሰጠነው ነበር። ምን ያህል በኃላፊነት ሰሩ የሚለው ጥናት የሚያስፈልገው ቢሆንም ከአንድ ወገን ብቻ የሚሰሙ ድምፆችን ነው። በተለይ ቫይረሱም ላይ ቢሆን መንግስት በራሱ የሚያወጣቸው መረጃዎች ብቻ እንጂ ገለልተኛ የሆኑ ተንታኞች ወይም ኤክስፐርቶች ጫናዎችንም አስቀድሞ የመተንተን የመጠቆም መንግስት ትኩረት ሊሰጥባቸው የሚገባ ጉዳዮችን ከወዲሁ የመጠቆም ነገር አልነበረም።
ያ እንዳይሆን አስቸጋሪ የሚያደርገው ነገር ምን ነበር? ለምሳሌ መረጃ የማግኘት ችግር ነበር?
አዎ፣ የመጀመሪያ ችግር የሚመስለኝ ሚዲያው በራሱ በእግሩ የቆመ አይደለም። የመንግስት ወይም የህዝብ የምታያቸው መገናኛ ብዙሀን በአንድ ጎን አሉ፣ በሌላ ጎን ደግሞ በገንዘብ እጥረት የሚሰቃዩ የግል የሚባሉ መገናኛ ብዙሀን አሉ። እና የመንግስት መገናኛ ብዙሀን ከመንግስት አፍ ነው ሁሉን ነገር መስማት እንፈልጉት። ስለዚህ ጋዜጠኞች በመንግስቱ ሳይድ ብቻ ያለውን ነገር ተከትሎ መዘገብ ነገር አለ። የግል መገናኛ ብዙሃን ግን ባለሙያዎችን ለማናገር የነሱን ሀሳብ ኤክስፐርት ሶፕን ይፈልጉ የሚል ነገር አለ። ነገር ግን ተንታኝ ወይም ባለሙያ የምንላቸው ሰዎች አስተያየታቸውን ለማጋራት የመፍራት ነገር አለ። ጋዜጠኛውም ቸልተኛ መሆንና ፍርሃትም ያደረበት ነበር። በጣም ነገሮቹ በተለያየ አንግል ሲታያቸው በጣም በብዙ ችግሮች ተወጥሮ ነበር። ሚዲያውም ጋዜጠኛውም ማለት ይቻላል።
እንግዲህ ሌላ ከወረርሽኙ ጎን ለጎን ኢትዮጵያ ውስጥ የፖለቲካ ለመረጋጋቱ በከፍተኛ ሁኔታ እየተባባሰ የሄደበት ጊዜ ነው። ይሄ ጊዜ ደግሞ ጋዜጠኞች መረጃዎች በሚፈልጉበት ቦታ እንዲደርሱ የሚያደርጉበት ጊዜ ነው። በኢትዮጵያ ውስጥ ሚዲያው በዚህ ረገድ ኃላፊነቱን ተወጥቷል ብለሽ ትያለሽ?
በጣም ውስብስብ ይመስለኛል ይህን ጥያቄ ለመመለስ። በተለያየ መንገድ ከፍለው ይሻላል። ለምሳሌ የመንግስት ወይም የህዝብ የሚባሉ መገናኛ ብዙሀንን በአንድ ጎን ባደርግ፣ እንደናንተ አይነት የውጭ ሚዲያዎችን በአንድ ባደርግ እና በሌላ ጎን ደግሞ የግል መገናኛ ብዙሀንን ባደርግ ይገልጸዋል ብዬ ስለማስበው። ለምሳሌ የመንግስት መገናኛ ብዙሀን መንግስት እንዲነገር የሚፈልገውን ብቻ ይዘው የህዝቡን አለማስቀደም ነገር ይታይባቸዋል። በአማርኛ አገልግሎት ወይም በሌሎች የሀገርቱ ቋንቋዎች አገልግሎት የሚሰጡ የውጭ መገናኛ ብዙሃን ደግሞ እነሱ የተሻለ ለመረጃዎችም ቅርበት ስላላቸው የመንግስት የስራ ኃላፊዎችም ለእነዚህ መገናኛ ብዙሃን መረጃ መስጠት ይሻላቸዋል። ለሌላ ለሀገር ውስጥ ከመስጠት ይልቅ ለውጭ መገናኛ ብዙሃን መረጃ መስጠት ይፈልጋሉ። የግል ሚዲያዎች ደግሞ አንደኛ ነገር የሪሶርስ እጥረት አለባቸው፣ የፋይል እጥረት አለባቸው፣ የገንዘብ እጥረት አለባቸው፣ የማቴሪያል እጥረት አለባቸው። በዚህ መሀል ሆኖ ግን ግጭቶችን ሲነሱ፣ አለመረጋጋቶችን ሲነሱ መረጃዎችን ለህብረተሰቡ ለማድረስ ይሯሯጣሉ ባላቸው በተሻላቸው አቅም። ነገር ግን ሚዛናዊ ለማድረግና ከመንግስት ሳይድ ያለውን መረጃ ለመፈልገን ስንሄድ ደግሞ በጣም እንቸገራለን። በተለይ ይህን አንድ አመት ብንመለከት እንኳን በጣም በጣም ከባድ ነው። ጋዜጠኞች እንደሆነን እዚህ ጉዳይ ላይ እንደዚህ አይነት መረጃ ፈልገን ነው ወቅታዊ ነገሩ ምንድን ያለው እያን ስንጠይቅ ስብሰባ ላይ ነኝ አሁን አይመቸኝም በሰዓት ደውይ እያሉ መረጃ ለመስጠት ከመስጠት ማፈግፈግ ፈቃደኛ ለመሆን ነገር በጣም ይስተዋላል። የመንግስት ኮሚኒኬሽን ከፈረሰ በኋላ በተለይ የመረጃ አክሰሱ የተባባሰበት ይመስለኛል። እኔ በግሌ
ከመረጃ ማግኘት ችግር በተጨማሪ አሁን ከነገርሽ ውጪ ሌሎች የሚታዩ አይነት አፈናዎች ወይም የደህንነት ስጋቶች አሉ ጋዜጠኞች ላይ?
አዎ፣ ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛው ሚዲያውም የሚፈራው። በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ በስቲንግነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያው የሚያመጣ ይመስለኛል። ይህም የደቦ ፍርድ መፍረድ ለምሳሌ ሁሉም የራሱን ጥግ ይዛል። ጋዜጠኛ ደግሞ የትኛውን የማይወክንም ሃይማኖቱንም ብሔሩንም የተወለደበት አካባቢውን ቤተሰቡን ሁሉን ነገር ወደ ጎንጦ መሀል ላይ ሆኖ ሁለቱንም ሳይድ ለመስራት አይፈልገው። ግን አሁን ላይ ብሔርተኝነት ጥግ በመድረሱ ሁሉም ወደ ራሱ እጄ የአንድ ብሔር ወይም የአንድ አካባቢ ጉዳይ እንዲዘግብ፣ ሌላኛውም የራሱን ጥግቼ እንደዚህ ተደርጋል እንደዚህ ሆናል ብዬ እንዲዘግብ ነው የሚፈልገው። በጣም የብሔሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶ እና የሰራው ስራ አካባቢው፣ ስልክ ቁጥሩ፣ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያድርጉት እንዲፍጠሩት ከዚህ በፊት ኢሜይል ሰርቷል እንዲያደርግ ነበር እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ መስራት ሁሉ አንዳንዴ በጣም ይከብዳል።
እስኪ ደግሞ አሁን ሴቶችን ለብቻ ለይተን እኔ በእነዚህ ባነሳናቸው ፈታኝ የሙያ ወቅቶች ውስጥ በተለይ ደግሞ ሴት ጋዜጠኞችን የበለጠ የሚጋፈጡት ችግር አለ ወይ?
ለመረጃ በመፈለግ ወይም ቃለ መጠይቅ በመፈለግ ሶስቶቻችን ጋር የመንግስት ባለስልጣናት ጋር ስንደውል ሴት ስለሆን በጣም ቻሌንጅ የሚያደርግ ጥያቄ አጠይቅም ተብሎ መታሰብ ነገር አለ። እንዲሁም ፕሬስ ኮንፈረንስ ላይ ጥያቄ ስጠይቅ ሴት ከሆነ ስለሆንሽ ያንቺን ጥያቄ መናቀ ማጣጣል ነገር አለ። ከዛ ባለፈ ሴት ስለሆንሽ ብቻ ማህበራዊ ኢሹዎችን አንቺን ደምሰሪ በበላይነት አስተያየት ስትደረጊ ሴት ስለሆንሽ ብቻ ማህበራዊ ጉዳይ ላይ ጎበዝ እንደሆንሽ ይታሰባል። ፖለቲካውና የመጣን ያዘገበው ለሌሎቹ ለወንድ ባልደረቦች ይሄዳል። አዲስ አበባ ስቶች የክፍለ ሀገር ፊልድ እንደዚህ ስቶች ደግሞ ያለው ነገር ትንሽ የጋዜጠኝነት ካልቸሩም ትንሽ የተበላሸ የሚመስለኝ ሴት ስለሆንሽ ብቻ አብረሽ ክፍለ ሀገር ስለሄድሽ ብቻ ሌላ ነገር የመፈለግ ኢንአፕሮፕሪየት የሆነ ነገር መፈለግ ነገር አለ። በሙያ አጋሮቻችንም አለ እዛ በምናገኛቸውም የስራ ኃላፊዎችም እንደዚህ አይነት ነገር ይታያል።
በማህበራዊ ትስስር ሚዲያም ሊሆን ይችላል፣ በአካልም ሊሆን ይችላል። የተለያዩ ዛቻዎች፣ የጾታዊ ጥቃቶች በአፍም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ በአካልም ሊሆን ይችላል። ጥቃቶች የሚደርሱባቸው ሴት ጋዜጠኞች በተለያየ ጊዜ ሪፖርት ሲደረጉ እንሰማለን እና ይሄ ኢትዮጵያ ውስጥ እንደ አይነት ነገር ያጋጥም አንቺ አጋጥሞሽ ያውቃል? ለምሳሌ ፐርሰናሊ ወይም ጓደኞችሽ?
እኔ አሁን እንደዚህ አልገጠመኝም፣ ግን በተለይ በሶሻል ሚዲያ ጥቃቶች፣ መጥፎ ነገሮች መስጠት፣ በጣም የማይሆኑ ምስሎችን ፎቶሾፕን ሰርቶ የመለጠፍ ነገር አለ። በማህበራዊ ሚዲያ የሚደርስ ዘለፋ ወይም የቃላት ጥቃት በእኛ ሀገር እንትን አይባልም፣ እንደ ጥቃትም ስለማይቆጠር ብዙ ሰው ኖቲስ አያደርገውም። እኛ ሀገር ጥቃት ከተባለ ፊዚካሊ ማጥቃት ነው ወይ መደብደብ ወይ አሲድ መድፋት ወይ የሆነ ነገር ማድረግ ነው እንጂ ሶሻል ሚዲያ ላይ ፎቶሾፕ የተሰሩ ፎቶዎችን ወይም የግላዊ የሚባሉ ፎቶዎችን አውጥቶም መጥፎ ቃላት መናገር፣ ስድቦች ያለችበትን ቦታ እንዲያድርጓት እንዲፈጥሯት ይች ቆንጆ ነች እያሉ የመናገሩ ነገር በጣም እየተለመደ ነው። ግን ደግሞ እንደ ጥቃት አይቆጠርም እኛ ጋር።
እንደው አንቺ በግልሽ በጋር ባሳለፍሽ የጋዜጠኝነት ህይወት ውስጥ በተለይ ደግሞ በእነዚህ አሁን በምናወራቸው ቅርብ አመታት ውስጥ ፈታኝ የምትይው ጊዜ ምን አይነት ነው?
በተለይ ለጋዜጠኛ በጣም ፈታኝ ወቅት ነው የምለው እኔ ይህን አንድ አመትን እና የአለፈው አመት በጣም በተለያዩ የሀገሪቱ አካባቢዎች ግጭቶች ነበሩ፣ ጥቃቶች ነበሩ፣ ማንነትን መሰረት ያደረጉ ጥቃቶች ናቸው፣ የሰብአዊ መብት ጥሰቶች ነበሩ። እነዚህን እንደ ሰው መጀመሪያ እንደ ሰው ነው የምናያቸው። በጣም ስለሚዘገንኑ በጣም ይሰማሻል፣ ግን ሚዛናዊ ሆነሽ መስራት አለብሽ። እሱንም መረጃውን ካገኘሽ ነው የምትሰሪው። ስራሽ ደግሞ ተጽዕኖ አለማምጣቱን ስታይ ደግሞ በጣም በጣም ይሰማል፣ ይከብዳል። ለጋዜጠኛ ደግሞ ትልቁ ነገር በስራው ያለው እርካታ ተጽዕኖ ማምጣቱ ነው እና በዚህ አንድ አመትና ሁለት አመት እንደዚህ አይነት ነገሮች በጣም ስለተበራከቱ በየለቱ መዘገብ እንኳን እነዚህም በጣም የሚዘገንን የሚከብድ ኢሞሽናል የሚጎዳ ነበር።
የኢትዮጵያ ሚዲያ ዛሬ ያለበት ችግሮች፣ ተግዳሮቶች ምን ይመስላሉ፣ እንዴትስ ልንወጣቸው እንችላለን በሚሉ ሀሳቦች ላይ ሀሳብሽን ስላካፈልሽን በጣም ነው የማመሰግነው ካሳይ።
እኔም አመሰግናለሁ።
የ57 ዓመቷ ኬንያዊቷ ጆይስ ካጎ ልጅ መውለድ ባለመቻሏ ምክንያት 3 ጊዜ ትዳሯ ፈርሷል። ይህም ብቸኛ እንድትሆንና ሕይወትን ለማሸነፍ በብቸኝነት እንድትታገል አስገድዷታል። ጆይስ ልጅ መውለድ እንደ አንድ መመዘኛ በሚወሰድበት ማህበረሰብ ውስጥ ልጅ ከሌላቸው ብዙ ሴቶች መካከል አንዷ ናት። የሩድ ኤልመንድሮፕን ዘገባ ኤደን ገረመው እንደሚከተለው አሰናድቷለች።
ኬንያዊቷ ጆይስ ካጎ ለቤተሰቦቿ ምግብ እንደምታበስል ነው ምግብ የምታበስለው። ነገር ግን ምግቡ ለቤተሰቦቿ ሳይሆን በታይካ ኬንያ ለሚገኘው የተሐድሶ ማዕከል ነው። ጆይስ 3 ጊዜ ብታገባም ልጅ መውለድ ባለመቻሏ ግን ትዳሯ ሊፈርስ ችሏል። ከመጨረሻ ባሏ ጋር የነበራት ትዳር ባለቤቷ ጥቃት እያደረሰባት በፍቺ ተጠናቋል።
ለአራት አመታት ያክል በትዳር ውስጥ ነበርኩ። ባለቤቴ መጠጣት ጀመረ። እቤት ሲመጣም ይመታኛል።
እዚህ ምን ትሰራለሽ? ካንቺ መጠቀመው ምንም ነገር የለም ይለኛል።
እንዴት ነው የዓለም ክፍል ልጅ ባለመውለድና መካን በመሆን የሚፈጠር የማህበረሰብ እፍረት በኬንያ በአብዛኛው የሚያተኩረው ወደ ሴቷ ነው። ነገር ግን በጥቅሉ ማለት አይደለም። ዶክተር ኬርኪ አማንዋ የኬንያ የማህፀንና የጽንስ ማህበረሰብ አባል ናቸው።
Identified with the children that they have born. You are called Mama So and So.
በማህበረሰባችን ውስጥ በአብዛኛው ወላጆች የሚጠሩት በወለዷቸው ልጆች ስም ነው። የእከሌ የእከሊት እናት ተብላ ነው የምትጠራው። ማማ ትባይና የእከሌ እናት ተብለሽ ትጠራያለሽ። ባባ ይባልና የእከሌና የእከሊት አባት። ባባ ማለት አባት ነው። ስለዚህ ልጅ ከሌለሽ ትገለያለሽ።
የኬንያ የጽንስና የማህፀን ማህበረሰብ ለእፍረቱ ምክንያት የሚሆነው በአብዛኛው ከአምስት ሚሊዮን በላይ በሚሆኑ አዋቂዎች ላይ የሚፈጠረው መካንነት የሚከሰተው በግብረ ስጋ ግንኙነት በሚተላለፍ ምርቀዛ ወይም ኢንፌክሽን አማካኝነት መሆኑ ነው ይላል። ኬንያዊቷ ኤዲዝ ሃዳዛ እንደሷ ሁሉ ልጅ የሌላቸውን ኬንያውያን ሴቶችን ለማገዝ እንደ አውሮፓውያን አቆጣጠር በ2017 ዓ.ም Waiting Womb Trust የተሰኘ ተቋም መስርታ የኑሮ ክህሎትና ከሁኔታዎች ጋር ራስን የማላመድ ክህሎትን ታስተምራለች።
So the first thing we strive to do is to just create a space where you are free to vent.
የመጀመሪያው የምናደርገው ነገር ስሜትሽን የምትተነፍሽበትና የምታወሪበት ቦታ መፍጠር ነው። ያለምንም ፍርድና ጥየና እናዳምጥሻለን፣ እንድታለቅሽም እንፈቅዳለን። ይህ ቦታ ነጻ የሆነ መታቀፍ ያለበት ነው እንላለን።
ይሄ ቡድን ታዲያ በአምስት አመት ጊዜ ውስጥ አባላቶችን ከመቶ ወደ 10 ሺህ አሳድጓል። እንደ ጆይስ ላሉ ሴቶችም Waiting Womb Trust የተሰኘው ተቋም እስካሁን ድረስ ኖሯቸው የማያውቅ ቤተሰብ ማለት ነው።
አብራችሁን ስላመቻችሁ በእጅጉ እናመሰግናለን። አባሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። መልካም ምሽት። የነገ ሰው ይበለን።